ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 19 2016 ዓ ም ስርጭታችን ጀመረ። የኢትዮጵያ ፓርላማ በመሬት መንሸራተት አደጋ ለሞቱ ሰዎች ብሔራዊ የሐዘን ቀን አውጇል። ይህ በእንዲህ እያለ በደቡብ ምዕራብ ኢትዮጵያ ረቡዕ ሌሊት በደረሰ ሌላ የመሬት መንሸራተት አደጋ ስድስት ሰዎች መሞታቸው ተሰምቷል።
ሐምሌ 17 ቀን ለ18 አዘ ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት በተከሰተው ናዳ አባት፣ ሁለት ህጻናት ህይወታቸው ሲያልፍ 148 አባወራዎች ከነ ቤተሰቦቻቸው የተፈናቀሉበት ሁኔታ አለ።
የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኢንስፔክተር ደጀኔ አሰፋን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በአብይ ርዕስ ዘገባችን ይሰማል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ አብራኝ የምታመሸው ብርሃን ያሉናት፣ ዋና አዘጋጃችን ደግሞ ቆንጂት ታዬ፣ የማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሶቹን። ኦባማና ባለቤታቸው ሚሼል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሃሪስ ድጋፋቸውን ሰጡ። ደቡብ አፍሪቃ በድብቅ ወታደራዊ ሥልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አዋለች። ከባድ ዝናብ የፓሪሱን የኦሎምፒክ መክፈቻ ስነ ስርዓት እንዳያደበዝዝ አስግቷል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ኦባማና ባለቤታቸው ሚሼል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሃሪስ ድጋፋቸውን ሰጥተዋል። የቀድሞ ፕሬዚዳንት ባራክ ኦባማና የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ ካማላ ሃሪስ ቀጣዩዋ ዩናይትድ ስቴትስ ፕሬዚዳንት ለመሆን ለያዙት የምረጡኝ ዘመቻ የሚጠበቅ ነገር ግን ወሳኝ የተባለ ድጋፋቸውን ነው የሰጡት። በዲሞክራቲክ ፓርቲያቸው አባላት ዘንድ ከፍተኛ ተሰሚነትና ተቀባይነት ያላቸው ኦባማና ባለቤታቸው ሚሼል ኦባማ በዛሬው ዕለት ለምክትል ፕሬዚዳንቷ የሰጡት ይህ ድጋፋቸው ይፋ የተደረገው በጋራ ያደረጉት የስልክ ጥሪ በታየበት የቪዲዮ መልእክት አማካኝነት ነው። የድጋፍ ዜና የተሰማው ታዲያ ፕሬዚዳንት ጆ ባይደን ከሪፐብሊካን እጩና የቀድሞ ተፎካካሪያቸው ትራምፕ ጋር ያደርጉት የነበረውን የዳግም ምርጫ ዘመቻቸውን በማቋረጥ ድጋፋቸውን ለምክትል ፕሬዚዳንታቸው ሰጥተው መውጣታቸውን ተከትሎ የፓርቲያቸው እጩ እንደሚሆኑ ለሚጠበቁት ሃሪስ የሚሰጠው ድጋፍ እየጎላ በመጣበት በአሁኑ ወቅት ነው። በዩናይት ስቴትስ ታሪክ በመጀመሪያው ጥቁር ፕሬዚዳንትና በመጀመሪያዋ ጥቁር ቀዳማዊት እመቤት እንዲሁም በምክትል ፕሬዚዳንትነት በማገልገል ላይ ባሉት የመጀመሪያዋ የእስያና የጥቁር ዝርያ ያላቸው ሴት መካከል ያለውን ወዳጅነትና የተጋሩትን ታሪካዊ ገጽታ ምስልስል የሚያሳይ ይሆናልም ተብሏል። በቪዲዮ ምስሉም ሚሼልና እኔ የደወል ነው ለሚያደርጉት የምርጫ ዘመቻ ያለንን ድጋፍ ስንሰጥ ያደረብንን ልባዊ ኩራት ለመግለጽና እርስዎ በምርጫው አሸንፈው ወደ ዋይት ሀውስ እንዲገቡ የተቻለን ሁሉ ለማድረግ መፈለጋችንን ለመግለጽ ነው ሲሉ ኦባማ ለሃሪስ ሲናገሩ ይታያሉ። እህቴ ካማላን ኮርቼብሻለሁ ሳልል ይህን ስልክ መደወል አልችልም ያሉት ሚሼል ኦባማን በበኩላቸው ታሪካዊ መሆኑም እሙን ነው ብለዋል። ደቡብ አፍሪቃ በድብቅ ወታደራዊ ስልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አውላለች። የደቡብ አፍሪቃ ፖሊስ በሀገሪቱ ሰሜናዊ አካባቢ ከሚገኝ ምስጢራዊ ወታደራዊ ካምፕ ውስጥ ስልጠና ሲወስዱ የተገኙ ያላቸውን 95 ሊቢያውያን በቁጥጥር ስር መዋሉን አመልክቷል። ከጆሃንስበርግ በስተ ሰሜን ምስራቅ 360 ኪሎ ሜትሮች ርቀት ላይ የሚገኘውን ፓሙማላንጋ ክፍለ ግዛት ውስጥ ያለ ዋይት ሪቨር የተባለ አካባቢ የሚገኝ የእርሻ ቦታ ላይ ያለ ይህን ወታደራዊ ማሰልጠኛ ካምፕ ወሮ ሰዎቹን ማሰሩን ፖሊስ ለአሶሺየትድ ፕሬስ ዘግቧል። የደቡብ አፍሪካ የብሔራዊ ፖሊስ ሰራዊት ቃል አቀባይ አትሌን ዴማቲ ዛሬ በኤክስ ገጽ ላይ ባወጡት መግለጫ ሊቢያውያኑ ደቡብ አፍሪካ የገቡት የደህንነት ጥበቃ ስልጠና ለማግኘት የትምህርት ቪዛ ተቀብለው መሆኑን እንደተናገሩም አመልክተዋል። ሆኖም እየወሰዱ ያሉት ወታደራዊ ስልጠና መሆኑን ፖሊስ ተከታትሎ ደርሶበታል ነው ያሉት። ኒውዝሩም አፍሪካ የተሰኘው ቴሌቪዥን ሰዎቹ የተያዙባቸውን ወታደራዊ ካምፕ የመሰሉ አረንጓዴ ድንኳኖች ያሉበት ምስል ማሳየቱንም አሶሺየትድ ፕሬስ ጨምሮ አመልክቷል። የፓሪሱ ኦሎምፒክ ተከፈተ። ከባድ ዝናብ የኦሎምፒክ መክፈቻ ስነ ስርዓቱን እንዳያደበዝዝ ግን አስግቷል። የዘንድሮ የፓሪስ ኦሎምፒክ መጀመሪያ በዝናብ የታጀበ ይሆናልም ነው የተባለው። በፈረንሳዩ የሜትሮሎጂካል አገልግሎት ሜቲዮ ፍራንስ ትንበያ መሰረት የመክፈቻ ስነ ስርዓቱ ምሽቱን የፓሪሱን የሴን ወንዝ ተከትሎ ካለ ስፍራ በሚካሄድበት ሰዓት ዝናሙ ዘለግ ብሎ መውረዱን እንደሚቀጥል ነው ትንበያው ያመለከተው። ይሁን እንጂ ከሶስት ሰዓታት በላይ የሚዘልቀው የመክፈቻ ትርኢት በተያዘለት የጊዜ ሰሌዳ መሰረት እንዲጀምር ተደርጓል። ከቀትር በኋላውን ደመና ከባብዶት የዋለው የፓሪስ ሰማይ መጠነኛ ካፊያም አልተለየውም ነበር። በበጎ ጎን የታየው ሌላ ገጽታው ታዲያ የአካባቢው ሙቀት መጠን በአንጻሩ ምሽቱን ሞቅ እንዳለ እንደሚቀጥል መገመቱ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ በሰው አልባ አውሮፕላን ከተፈጸመ ድርጊት ጋር በተያያዘ ቅሌት ከስራ ታግደዋል። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ ቤብ ፕሪትስማን በሰው አልባ አውሮፕላን ከተፈጸመ የስለላ ድርጊት ጋር በተያያዘ ቅሌት ነው ከስራ ታግደው ለኦሎምፒክ ውድድሩም ወደ ፓሪስ ከሚሄደው ቡድናቸው እንዲወገዱ የተደረጉት። ከአጠቃላይ ስነ ስርዓት መጓደል ጋር የተዛመደ የስነ ምግባር ጉድለት ያሉት መኖር ያለመኖሩን ለማረጋገጥ የሚያስችል ምርመራ እያካሄዱ መሆናቸውን የገለጹት የካናዳ እግር ኳስ ዋና ስራ አስፈጻሚና ዋና ጸሐፊ ኬቨን ብሉ ሲያስረዱም በካናዳ የሴቶች ቡድን ውስጥ ያሉ ተጫዋቾች በፓሪሱ ኦሎምፒክ በምንም አይነት የስነ ምግባር ጉድለት የታየባቸው ድርጊቶች ውስጥ አልተሳተፉም ብለዋል። ብሎ አክለውም ፕሪትስማን ከቡድኑ ጋር ወደፊት ሊኖራቸው የሚችለውን ግንኙነት ሙሉ በሙሉ ከግምገማው በሚገኝ ውጤት የሚወሰን ነው ብለዋል። ምድሪቱ ግለቷ ከመጠን በላይ የጨመረና ለሁላችንም አደገኛ ሁኔታ እየተፈጠረ ነው አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ። ዓለማችን ከጊዜ ወደ ጊዜ ግለቷ እየጨመረና ሁኔታው ሁላችንንም በይበልጥ ለአደጋ ተጋላጭ እያደረገ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናገሩ። በምድሪቱ የአየር ግለት የተነሳ በየዓመቱ ቁጥራቸው ወደ ግማሽ ሚሊዮን የሚጠጋ ሰዎች ለህልፈት እንደሚዳረጉ የገለጡት የመንግስታቱ ድርጅት ዋና ጸሐፊ ለአየር ግለቱ መባባስ ምክንያቱ ከቅሪተ አካል የሚገኝ የነዳጅ ወይም የኃይል ምንጭ መሆኑንም አመልክተዋል። አክለውም ለሚሊዮኖች የተቆጠሩ ሰዎች በዓለም ዙሪያ ከ50 ዲግሪ ሴንቲግሬድ በላይ ለሆነና ገዳይ ያሉት የአየር ግለት እየተጋለጡ መሆናቸውንም ተናግረዋል። ባለፈው እሁድ በዓለም ዙሪያ ከአሁን ቀደም ከታየ ሁሉ የላቀ የአየር ግለት መጠን ከተዘገበ በኋላ በማግስቱ ሰኞ ከዚያ የባሰ ንዳድ ታይቷል። ሙቀቱ ከእለት ወደ እለት በተከታታይ እየተባባሰ ሲሆን ያለፉት ተከታታይ 13 ወራት ከምንጊዜውም የከፋ የአየር ግለት የተመዘገበባቸው እንደነበሩ ተመራማሪዎች አመልክተዋል። የከተሞች ሙቀት አጠቃላይ አማካይ የዓለም የአየር ግለት የበለጠ መሆኑንም ጠቁመዋል። እንደ አውሮፓውያን የቀን አቆጣጠር በያዝነው የ2024 በአስከፊ ንዳድ ሳቢያ ህንድና የአፍሪቃ ሳህል አካባቢ አገሮች ቁጥሩ የበዛ ህዝብ ለህልፈት መዳረጉ ተዘግቧል። ባለፈው ወር ሳውዲ አረቢያ ውስጥ 1300 የሀጂ ተጓዦች መሞታቸው ሲታወቅ በቅርቡም አውሮፓ፣ ዩናይት ስቴትስና እስያ ውስጥ ከፍተኛ ሙቀት ተዘግቧል። በዓለም የጤና ድርጅትና በዓለም የሜትሮሎጂ ድርጅት መሰረት በ57 ሀገሮች ውስጥ ያለው ከአየር ግለት ጋር ተያያዥ የጤና አደጋ ማስጠንቀቂያ ስርዓት ቢሻሻል በየዓመቱ ቁጥሩ 100,000 የሚጠጋ ህዝብ ህይወት ለማትረፍ እንደሚቻል መናገራቸውን ዋና ጸሐፊ ጉቴሬሽ አመልክተዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ደግሞ @voa አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ቀዳሚው መሰናዶ የዕለቱ አብይ ርዕስ ጉዳይ እንሻገር። ኢትዮጵያ የህዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ላጡ ወገኖች የሶስት ቀናት ብሔራዊ ሐዘን አውጇል። በምክር ቤቱ አፈ ጉባኤ ስም ዛሬ አርብ የወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ሕይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቋል። በተያያዘ ዜና በከፋና በቤንች ሸኮ ዞኖች ከትናንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ሕፃናትን ጨምሮ ስድስት ሰዎች መሞታቸውን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ቢሮ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
የህዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ ጎዝድቅ በላይ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖች የሚታሰቡበት የሶስት ቀናት ብሔራዊ ሐዘን እንዲታወጅ መወሰኑን ዛሬ አርብ ባወጣው መግለጫ አስታውቋል። በምክር ቤቱ አፈ ጉባኤ በአቶ ታገሰ ጫፎ ስም በወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ሕይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑ ተገልጿል። አደጋው ምክር ቤቱ በእረፍት ላይ ያለ የተከሰተ መሆኑን መግለጫው አመልክቶም ብሔራዊ የሐዘን ቀንና የአገሪቱ ሰንደቅ ዓላማ ዝቅ ብሎ የሚውለበለብበት ሁኔታ በአፈ ጉባኤው እንደሚወሰን በሰንደቅ ዓላማው አዋጅ ቁጥር 863 ዝባር 2006 አንቀጽ 2 ላይ መደንገጉን አመልክቷል። በተያያዘ ዜና በደቡብ ምዕራብ ኢትዮጵያ ክልል በከፋና በቤንች ሸኮ ዞኖች ከትላንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ሕፃናትን ጨምሮ ስድስት ሰዎች መሞታቸውን የክልሉ ፖሊስ ኮሚሽንና የክልሉም የኮሚኒኬሽን ቢሮ አስታውቀዋል። ከትላንት በስቲያ ረቡዕ ሐምሌ 17 ቀን 2016 ዓ.ም ለሐሙስ አጥቢያ ሌሊት ከ8 ሰዓት በኋላ በክልሉ ከፋ ዞን በተከሰተ የመሬት መንሸራተት አደጋ የሰዎች ሕይወት ማለፉን የክልሉም የፖሊስ ኮሚሽን የሕዝብ ግንኙነት ዲሬክተር ኢንስፔክተር ደጀና አሰፋ በስልክ ለአሜሪካ ድምጽ ገልጿል። ኢንስፔክተር ደጀነ በአደጋው የተፈናቀሉ ነዋሪዎች ስለመኖራቸውና ተጨማሪ ጉዳት እንዳይከሰት በመስጋት 148 አባወራዎች አካባቢውን እንዲለቁ መደረጉን ማስታውቀዋል።
ይህም አደጋ የደረሰው በከፋ ዞን ቤቻ ወረዳ ሞዲዮ ጎንቦራ ቀበሌ ቁጥር 3 መንደር ተብሎ በሚጠራበት ሐምሌ 17 ቀን ለ18 አጥቢያ ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት ሰተውናዳ አባት ሁለት ሕፃናትና ሕይወታቸው ሲያልፍ አንድ የልጆቹ እና ከባድ አካል ጉዳት ደርሶባት ቦንጋ ገብረ ጻድቅ ሻው ሆስፒታል በሕክምና ላይ የምትገኝ ሲሆን ሌሎች 148 አባወራዎች ከነ ቤተሰቦቻቸው የተፈናቀሉበት ሁኔታ አለ። እዚህ ላይም የቤት እንስሳት ሻማሳ የነበረው እንሰት፣ ኮሮሪማ፣ ቡና የተለያዩ ማሳው ላይ ጉዳት የደረሰበት ሁኔታ አለ።
በተመሳሳይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በንች ሸኮ ዞን ሰሜን በንች ወረዳ በተከሰተው የመሬት መሰንጠቅና መናደደጋም ጉዳት መድረሱን ኢንስፔክተር ደጀነ ተናግሯል።
ሰሜን ቤንች ወረዳንና ደቡብ ቤንችን የሚያገናኝ መንገድ የመሰንጠቅ አደጋ ደርሶበታል። ወደ 208 የሚጠጉ ማህበረሰብ ክፍሎች ከዚሁም ተፈናቅሎ በትምህርት ቤቶች አካባቢ እንዲጠለሉ የተደረገበት ሁኔታ ነው ያለው።
በዚሁ ዞን ከሐምሌ 15 ቀን 2016 ዓ.ም አንስቶም በጉራ ፈርዳ ወረዳ በተከታታይ እየጣለ ያለውን ከባድ ዝናብ ተከትሎም በተከሰተ ተመሳሳይ አደጋ የሶስት ሰዎች ሕይወት ማለፉና በንብረት ላይ ጉዳት መድረሱን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ አስታውቋል። አስክሬናቸውም እስካሁን እየተፈለገ መሆኑን አመልክቷል። በወረዳው በኮመታ ቀበሌ እየጣለ ባለው ከባድ ዝናብ ሳቢያ 3 ሄክታር መሬት የሚሆን ደን በናዳው ምክንያት መውደሙንም ገልጿል። ካለፈው ሳምንት ሐምሌ 14 ቀን 2016 ዓ.ም ጀምሮ የጎፋ ዞን ገዜ ጎፋ ወረዳን ጨምሮ በደቡባዊ የኢትዮጵያ አካባቢዎች በጥቂት ቀናት ውስጥ በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈ የመሬት መንሸራተት አደጋዎች ተከስተዋል። አደጋዎችን በተመለከተ የአሜሪካ ድምጽ አነጋግራቸው በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ለናዳ የተጋለጡ ናቸው ብሏል።
አጠቃላይ የኢትዮጵያ መልክዓ ምድር ካየን ሜዳማ አለ፣ ተራራማዎች አሉ እና ስምጥ ሸለቆ እና በተለያየ ተራራማ አካባቢ ነው የሚሸፈነው እና ያ መልካ ምድር ልዩነት ለመሬት መንሸራተት ምክንያት ይሆናል እና ደቡባዊ ክፍል አሁን ለምን በዛ? ሌላው የዝናብ መጠኑ ወደ ደቡብ ከፍተኛ የዝናብ መጠን አለ። ክረምቱ ቀደም ብሎ ነው የገባው፣ አሁንም እየቀጠለ ነው እና ይሄ አንዱ ምክንያት ነው።
አደጋዎቹ ከመልካ ምድራዊ ገጽታ ጋር ተያያዘ የመሬት አጠቃቀም ችግርን እንዲሁም ከባድ ዝናምን ተከትለውም የሚከሰቱ መሆናቸውን ባለሙያው ወገን ያስረድተዋል።
ምንድን ነው ይሄ ከመሬት አጠቃቀሙ? አሁን ለኢንፍራስትራክቸር ለተለያዩ ለመንገድ ስራዎች ስንጠቀም ተራራን ይቆርጣሉ መንገዶች ሲያልፉ። ያ ተራራ ሲያልፍ ተዳፋትነቱ የበለጠ ደግፎት ይዞት የነበረውን ከስር የደገፈውን ድጋፍ እያነሳዋል እና ያ ድጋፉ ሲያጣ የመንሸራተት እድሉ ይጨምራል። ሌላው ሰዎች የህዝብ ቁጥር እየጨመረ ነው። የመሬቱ አነስተኛ ነው። ተራራማ አካባቢ የሚኖሩ ሰዎች ተራራውን ነው የሚጠቀሙት ለተለያየ የእርሻ ምርት ለመጨመር። ያ ምናልባት በላዩ ላይ የነበረውን እጽዋቶችን የማንሳት የበለጠ ተጋላጭ ያደርገዋል። ለእርሻ ሲባል ለተለያየ እንቅስቃሴ ዛፎችን መቁረጥ፣ ደግፎት ይዞት የነበረውን ነገር ማሳጣት፣ ድጋፉን ማሳጣት ሌላኛው አንዱ የመሬት አጠቃቀም ጋር የተያያዘ ነው።
ስለ መፍትሄ የጠየቁት ባለሙያው
መፍትሄው አካባቢው ላይ የተጋላጭነት ካርታዎችን መስራት፣ እዛ አካባቢ ስንት ሰው ነው የሚኖረው፣ ስንት ሰው ነው ተጋላጭ የሚለውን በእንግሊዝኛው ዞኔሽን ማፕ ወይም ደግሞ የተጋላጭነት እዛ አካባቢ ምን ያህል ሰው ነው የሚጋለጠው፣ የትኛው አካባቢ ነው ለዚህ ተጋላጭ የሆነው አካባቢ የሚለውን የአካባቢውን የተጋላጭነት ልየታ መስራት ነው። ከዛ በኋላ ግን ሰዎች ብዙ ተጋላጭ ከሆኑ ያንን አካባቢ ለተወሰነ ጊዜ ለምንም አይነት ጥቅም እንዳይውል ማድረግ፣ ወደ ተለያዩ ቦታዎችን ሰዎችን ማንሳት አንደኛው መፍትሄ ነው።
በጥቂት ቀናት ውስጥ ተከታትለው በደረሱት የመሬት መንሸራተት አደጋዎች በመቶዎች የሚቆጠሩ ነዋሪዎች ሕይወት አልፏል። የቀሪ ቤተሰቦቻቸውም ኑሮ ተመሳቅሏል። ትላንት አራተኛ ቀኑን ባስቆጠረው በጎፋ ዞን ገዘ ጎፋ ወረዳም በአደጋው ብቻ እስካሁን 257 ሰዎች መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩም ዩኤን ኦቻ ትላንት ባወጣው መግለጫ ገልጾም የሟቾች ቁጥርም እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የምተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከራያ አላማጣ ወረዳና የአላማጣ ከተማ ተፈናቅለው በመቀለ ከተማ ተጠልለው የቆዩ ከ17,000 በላይ ነዋሪዎች ወደ ቀያቸው መመለሳቸውን ያስታውቀው የትግራይ ደቡባዊ ዞን አስተዳደር የመጨረሻዎቹ ተመላሾች በዛሬው ዕለት መግባታቸውን ገልጸዋል። የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ለአሜሪካ ድምፅ በሰጡት አስተያየት ከአሁን በኋላ ተፈናቃዮችን መልሶ የማቋቋሙ ሂደት ትኩረት ሊሰጠው እንደሚገባ ተናግረዋል። ላለፉት 21 ወራት ከቤተሰቦቻቸው ተለያይተው በችግር ውስጥ እንደነበሩ ያስታወሱት ተፈናቃዮችም ወደ ቀያቸው መመለሳቸው እንዳስተሰሳቸው ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይዘዋል።
የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸው አዋሳኞች መካከል ከሆኑት የራያ አላማጣ ወረዳና አላማጣ ከተማ በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው በመኾኒ ማይጨው እና መቀለ የመጠለያ ማዕከል የቆዩ ከ17,000 በላይ ሰዎች ወደ ቀያቸው መመለሳቸውን የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብት ኪሮስ ለአሜሪካ ድምጽ ገልጸዋል። ይህ የተመላሾች አሃዝ የትግራይ ክልል ጊዜያዊ አስተዳደር ባስተባበረው ሂደት በይፋ የተመለሱ ተፈናቃዮች ብዛት መሆኑን የተናገሩት አቶ ሀብት ኪሮስ ከራያ አላማጣና አካባቢው የተመዘገቡት ተፈናቃዮች ጠቅላላ ቁጥር ከ82,000 በላይ እንደሆኑና ቀሪዎቹ ተፈናቃዮች በራሳቸው መንገድ የተመለሱና እየተመለሱ ያሉ ናቸው ብለዋል።
በይፋ ተፈናቃይ ወደ ቤቱ መመለስ እንደሚችል የሚያበስር ይፋዊ የሆነ ተፈናቃይ የመመለስ ስነ ስርዓት የጊዜያዊ አስተዳደሩ አካላትና የፌዴራል መንግስቱ አንድ ላይ ሆነን ወደ አላማጣና ራያ አላማጣ ወደ ራቅ ወዳሉት አካባቢዎች እንዲመለሱ አድርገናል። በዚህም በአንድ ቀን ብቻ 15,700 የሚሆን ተፈናቃዮች ወደ እነዚህ ቦታዎች እንዲመለሱ አድርገናል። ከማይጨውም እንደዚሁ ከ1,800 እስከ 2,000 የሚሆኑ መልሰናል። ዛሬ ደግሞ ከ300 የሚሆን ተፈናቃይ ከመቀሌ የወጣ ነው ያለው። በድምር ከ17,000 በላይ የሚሆን ተፈናቃይ በመንግስት ሞቢላይዝ በማድረግ ወደ የአካባቢያቸው እንዲንቀሳቀሱና ወደ ቀያቸው እንዲገቡ ተደርጓል።
ዛሬ ሐሙስ ከተመለሱ ተፈናቃዮች አንዱ የሆኑት አቶ ንጉስ ትኩየ በመቀለ ማይልሃም የተፈናቃዮች ማዕከል ለ21 ወራት መቆየታቸውን ገልጸዋል። ከቀያቸውና ከቤተሰቦቻቸው ተለይተው አስቸጋሪ ጊዜ ማሳለፋቸውን አቶ ንጉስ አውስተው በዛሬው ዕለት ወደ ቀያቸው እየተመለሱ በመሆናቸው መደሰታቸው ተናግረዋል።
ስንፈናቀል ግን በብሔራችን የተፈናቀል ነው። መፈናቀሉ ሁለት ጊዜ መፈጠር ማለት ነው። ቤትህና ሁሉ ነገሮች ትተህ መንከራተቱ ራሱ የነበረህን ስራ ጥለህ እዚህ በቃ በየበረንዳው ላይ ቁጭ ብለህ ዝም ብለህ ስትውል በጣም ይሰማሃል። ግን አሁን ግን ወደ ሀገራችን ስንመለስ ግን ያው እነዛ ወንድሞቻችን ጋር ተመሳስለን አብረን መኖር ነው የምንፈልገው። ሰላም ነው የምንፈልገው። ከሰላም በላይ ምንም የሚመጣው ነገር የለም። ተስማምተን መኖር ነው የምንፈልገው።
ሌላው ተመላሽ ተፈናቃይ አቶ ጸጋይ ዮሐንስ
ቤተሰቦች ጋር አይኖርክበት ሰው በማህበረሰቡ ጋር ተቀላቅለህ ይኖርክበት ያደግክበት ይኖርክበት ሀገር መልቀቅ ማለት ከባድ ስሜት ነው የሚፈጥርብህ። በጣም ችግር ነው። ምንም ወደማታውቀው ቦታ ላይ መኖር ይከብዳል። ናፍቆቱም አለ፣ ኑሮውም በጣም ከባድ ነው። በአሁኑ ሰዓት ያለ ስራ ያለ ምንም ድጎማ መኖር በጣም ከባድ ነው። ያሳለፍ ነው። አሁን ስንመለስ እንግዲህ ከማህበረሰባችን ከህዝባችን ጋር ተቀላቅለን ያለ ምንም ልዩነት ተስማምተን እንድንኖር ተስፋ አደርጋለሁ።
በትግራይ ክልል ጊዜያዊ አስተዳደር በኩል በዛሬው ዕለት ወደ ራያ አላማጣና አካባቢው በይፋ የተመለሱ ተፈናቃዮች የመጨረሻዎቹ እንደሆኑ የደቡባዊ ዞን አስተዳደር አቶ ሀፍቱ አስታውቀዋል። አቶ ሀፍቱ ካሁን በኋላ ወደ ራያ አካባቢ የትግራይ ተፈናቃዮች መንግስት የሚመልሰው እንደማይኖር ጠቅሰው የመልሶ ማቋቋም ተግባር ከፍተኛ ትኩረት እንደሚሻ አመልክተዋል። ከተመላሾቹ አንዱ ተፈናቃይ አቶ ጸጋይ ዮሐንስ ቀያችን ለሁሉም ይበቃል ካሉ በኋላ መንግስት ሰላምን ሊያሰፍንና ሁሉንም በእኩልነት መመልከት እንደሚገባው ተናግረዋል።
ህዝቦች ልዩነት የላቸውም። ተዋደው ተፋቅረውና ተስማምተው የሚኖሩ ናቸው። አንዱ ከአንዱ በምንም መንገድ ሊለያ አይችልም። በብሔር በምናምን ልዩነት የሚባል አይታወቅም። ማለት ጦርነት የሚፈጥሩት ራሳቸው ናቸው። በጦርነቱ ምክንያት የሚጎዳው ግን ህዝቡ ነው። በዛም በዚህም የሚሞተው ህዝብ ቀላል አይደለም ማለት ነው። የወደመው ንብረት የጠፋ ህይወት በጣም ከባድ ነው። ከባድ ጊዜን አሳልፈናል። ስለዚህ እዚህ ላይ ሊያበቃ ይገባል።
የራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በበኩላቸው ባለፈው ሳምንት ለአሜሪካ ድምፅ በሰጡት አስተያየት የትግራይ ክልል በተፈናቃይ ስም እየመለሳቸው ያሉት የህወሓት ታጣቂዎች ናቸው ሲሉ አመላለሱን መቃወማቸው ይታወሳል። በአብዛኛው የራያ አላማጣ አካባቢዎች የህወሓት ታጣቂዎች አሉ በማለት የሚከሱት አቶ ኃይሉ አበራም በተፈናቃይ ስም ሰዎች መመለስ የተጀመረው ታጣቂዎቹ ከአካባቢው ሳይለቁ ነው ሲሉ ድርጊቱን ተችተዋል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍት ኪሮስ በምላሹ የተፈናቃዮቹ አመላለስ ከፌዴራል መንግስት ጋር በመነጋገር እየተፈጸመ እንዳለ አስረድተው ከጦርነቱ በፊት የታጠቁ እንደሆኑ የገለጿቸው ነዋሪው የሚጠብቁ ናቸው ያሏቸው ተፈናቃይ ሚሊሻዎችም ወደ ቀያቸው የመመለስ መብታቸው አላቸው ሲሉ ክሱን ተከላክለዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
ሙልጌታን አመሰግናለሁ። በመቀጠል ደግሞ ገብረ ሚካኤል በምዕራብ ጎንደር ይኖሩ የነበሩ ስደተኞችን የጸጥታ ዋስትና ወዳለባቸው ስፍራዎች ስለማዘዋወሩ ሂደት የሚያተኩረውን ዘገባ ያሰማናል።
በአማራ ክልል በምዕራብ ጎንደር ዞን ከሚገኙት የአውላላና የኩመር መጠለያዎች ስደተኞችን ወደ አዲሱ የአፍጥጥ መጠለያ ማዛወር የተጀመረው ከሳምንት በፊት እንደነበር ስደተኞች ለአሜሪካ ድምፅ ተናግረዋል። በምዕራብ ጎንደር ዞን የተሻለ የጸጥታ ይዞታ እንዳለው በተገለጸው ቦታ ላይ የተቋቋመው አዲሱ የአፍጥጥ መጠለያ እስካሁን በሺዎች የሚቆጠሩ ስደተኞች እንደገቡበትም መጠለያው የሚገኝበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምፅ አስታውቀዋል።
ስደተኞችን በተመለከተ አሁንም እያጓጓዝን ነው የምንገኘው። እስካሁን ወደ 1500 ስደተኞች ወደ አፍጥጥ ሳይት ገብተዋል።
የጸጥታ ችግር አለባቸው ከሚባሉት የአውላላና የኩመር መጠለያዎች ስደተኞችን ወደ አፍጥጥ መጠለያ የማዛወሩ ስራ መቀጠሉን የተናገሩት የወረዳው አስተዳዳሪ በመጠለያው ቀሪ የመሰረተ ልማት ስራዎችንም የማሟላት ተግባራት እየተከናወኑ ናቸው ብለዋል።
እንግዲህ በተቻለ መጠን እዛ አፍጥጥ ሳይት ላይ የተለያዩ መንገድ ስራዎች እየሰራን ነው ያለ ነው። ጎን በጎን ዩኤንኤችአር በላይ መንገድ ወደ ሳይቱ የሚያስገባ ጭቃ ቦታማ ስለሆነ ማሽን ተከራይቶ እያሰሩት ነው ያሉት። አሁን በቅርብ ቀን በእርግጠኝነት ሙሉ በሙሉ መንገዱ ተጠናቆ አብዛኛውን ነገር የሚያልቅበት ሁኔታ ነው ያለው።
ትላንት ሐሙስ ሐምሌ 18 ቀን 2016 ዓ.ም የስደተኞቹን መዛወር በማስመልከት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ውሳኔውን በበጎ እንደሚመለከተው ገልጿል። በአውላላና በኩመር መጠለያዎች የሚኖሩ ስደተኞች ቀደም ሲል ልዩ ልዩ ችግሮች ሲያጋጥሟቸው እንደነበር ተቋሙ ማረጋገጡን በኮሚሽኑ የተፈናቃዮች የፍልሰተኞችና የስደተኞች መብቶች ጉዳይ የሥራ ክፍል ዲሬክተር እንጉዳይ መስቀሌ ለአሜሪካ ድምጽ አስረድተዋል።
በተለያየ ጊዜ ክትትሎችን ስናከናውን ቆይተናል። በሁለቱ መጠለያ ጣቢያዎች የሚገኙ ስደተኞች የከፍተኛ ሆነ የደህንነት ስጋቶች እንዳሉባቸው ኮሚሽኑ በተለያየ ጊዜ ባገኛቸው መረጃዎች ያመላክታሉ።
በአውላላና በኩመር መጠለያዎች የጸጥታና የአገልግሎት መጓደል ችግሮች ገጥመውናል ብለው ከመጠለያዎቹ በመውጣት ላለፉት 80 ቀናት ኑሯቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ግን ወደ አዲሱ መጠለያ መዛወር እንደማይፈልጉ ከዚህ ቀደም ለአሜሪካ ድምጽ አስታውቀዋል። አቶ ደሳሌ ሞገስ በበኩላቸው ስደተኞቹ ያሉበት ሁኔታ አደገኛ ስለሆነ ወደ አፍጥጥ መጠለያ እንዲዛወሩ እያግባባናቸው ነው ብለዋል።
በሀገር ሽማግሌ እያናገርናቸው ነው ያለነው። መንግስት አካልም ባለበት ቁጭ ብለን እዚህ ቦታ መነሳት መቻል እንዳለባቸው እየተነጋገርን ነው ያለነው። እንግዲህ በዛ ደረጃ ላይ ነው ያለነው።
ዩኤንኤችሲአርም በቀደመው መግለጫው መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞች ወደ አዲሱ የመጠለያ ጣቢያ ለመዛወር እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብሏል። ስደተኞቹ የኢትዮጵያን የስደተኞች አስተዳደር ሕግና አሰራር አክብረው ወደ አፍጥጥ መጠለያ እንዲገቡም ጠይቀዋል። ወደ አዲሱ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በዚህ ሳምንት ብዙ ስደተኞች ከቀደሙት የአውላላና የኩመር መጠለያዎች ወደ አፍጥጥ መሄዳቸውን አስታውቆ የመጠለያው ጸጥታ የተሻለ እንደሆነም ተናግረዋል።
እዚህ በጣም አሪፍ ነው። በጣም ማታ እንቅልፍ በፊት አልነበረም፣ አሁን ግን ዝም ብሎ ነው የሚተኛው። አሪፍ ነው የሚለው በጣም በስክሪቱ በጣም አሪፍ ነው። እዛ የነበረው ሰው በጣም ነው ልዩነቱ፣ በጣም ራሱ ነው የሚገልጸው ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባዋ እንጉዳይ መስቀሌ በበኩላቸው የስደተኞቹን ደህንነት ለመጠበቅ ወደ አዲሱ መጠለያ የማዛወሩን ተግባር አድንቀው አሁንም መንግስት በሁሉም መጠለያዎች የጸጥታ ይዞታውን እንዲያጠናክር ጠይቀዋል።
የኢትዮጵያ መንግስት በተለይ ደግሞ የመጠለያ ጣቢያዎችን ደህንነት እንዲሁም ደግሞ የጸጥታ ስጋት የሌሉበት መሆኑን የማረጋገጥ ኃላፊነት አስታውሰን የመጠለያ ጣቢያዎቹ አካባቢ የጸጥታ ኃይሎችን በማጠናከር የስደተኞችን የደህንነትና ጸጥታ ሁኔታ እንዲያረጋግጥ ጥሪ አቅርበናል።
ዓለም አቀፉ የስደተኞች ተቋም ዩኤንኤችሲአር በመተማ ወረዳ ውስጥ የተቋቋመው አፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ እንዳለው ጠቁሞ 12,500 ስደተኞችን እንዲይዝ ተደርጎ መዘጋጀቱን አመልክተዋል። በኩመርና በአውላላ መጠለያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደዚሁ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት እቅድ እንዳለውም አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ አፍሪካዊቷ ሀገር ማላዊ እናቀናለን። የተባበሩት መንግስታት ድርጅት የቅርብ ጊዜ አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15 በመቶ በላይ የሚሆኑ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ወላጅ አልባ ናቸው። ይህ በከፊል በኤችአይቪ እና ኤድስ የሚሞቱ ሰዎች ቁጥር ከፍተኛ በመሆኑ ሲሆን ዞኢ ፋውንዴሽን የተባለ ቡድን ለአደጋ ለተጋለጡ ለነኝ ህጻናት መጪ እጣ መቃናት የታለመ ጥረት ይዘዋል። ቺምባብዌ ፓዳታ ማላዊው ሊሎንግዌ ከሚገኘው የንዶንዲ መንደር ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ዞኢ በማላዊ ንንዶዳኤ መንደር ያለ ከመቶ በላይ ወላጅ አልባ ህጻናትና ሌሎች ለአደጋ ተጋላጭ የሆኑ ህጻናትን አስጠልሎ በመርዳት ላይ የሚገኝ ተቋም ነው። የ28 ዓመቷ መምህርት ተሟኒ ችሊንጋ ከመደበኛ ስራዋ ባሻገር ህጻናትን ለመርዳት በማሰብ በሴት ልጇ ስም የሰየመችውን ድርጅት አቋቋመች።
በርካታ ማደሪያ የሌላቸው ወላጅ አልባ ህጻናት የገጠማቸውን ችግር በማየት ነው ተቋሙን ያቋቋምኩት። ባጭሩም እነሱን ለመንከባከብና ፍላጎታቸውን ለማሟላት የታለመ ነው።
ችሊንጋ አያይዛም ተቋሙ ህጻናቱ በኋለኛው የህይወት ዘመናቸው ለስኬት እንዲበቁ የሚያስፈልጓቸውን ነገሮች በመስጠት የሚያግዛቸው መሆኑን ታስረዳለች።
ትምህርት፣ ምግብ፣ መጠለያ እንዲሁም መንፈሳቸውን የሚያበረታ እገዛ ብሎም እንደ እርሻ፣ የልብስ ስፌት፣ አናጺነትን የመሳሰሉ ሌሎች ሙያዎች እና ስልጠናዎችንም በመስጠት ላይ እንገኛለን።
እንደ ኒዩማ ባንዳ ያሉ አገልግሎት ይሰጣሉ።
አብዛኞቹ እነዚህ ተማሪዎች ከዚህ ቀደም ትምህርት ቤት የመሄድ እድል ያላገኙ በመሆናቸው በዚህ እድል ተጠቃሚ ለመሆን ችለዋል። አብዛኞቹም የጎዳና ተዳዳሪ ህፃናት በመሆናቸው ለትምህርት ቤት የሚያውሉት ገንዘብ የሚያገኙበት መንገድ የላቸውም። በመሆኑም ይሄ ጥረት ግዙፍ አዎንታዊ ተጽዕኖ ሊያሳድር ችሏል። እናም አብዛኞቹ አሁን ወደ ትምህርት ቤት መሄድ ችለዋል።
የ14 ዓመቷ ታዳጊ ጁዲት ዲዞንዚ በወላጅ አልባ ህፃናት ማቆያ ውስጥ ከሚገኙት ልጆች አንዷ ስትሆን ተቋሙ በህይወቷ ወሳኝ ለውጥ ማምጣቱን ትናገራለች።
መጀመሪያ የማርፍበት ቦታ አልነበረኝም፣ የሚንከባከበኝም አልነበረም። እናም ቴምዋኒን ሳገኝ ህይወቴ በእጅጉ ተለወጠ። ለትምህርት ቤት የሚያስፈልገኝን ክፍያ ትከፍልልኛለች። ለኑሮ የሚያስፈልጉኝን በርካታ ነገሮችም ታሟላልኛለች።
እንደ ማዳሊቶ ቺዱሙ ባይሎ ያሉ የህፃናት መብት ተሟጋቾችን በበኩላቸው ተቋሙ የሚሰራውን ስራ ደግፈው፣ ነገር ግን መንግስትም በፊናው እዚህ ውስጥ ሊጫወት የሚገባው ሚና አለ ይላሉ።
ጥያቄው ዘላቂ መፍትሄ የማምጣት ጉዳይ ነው። ምክንያቱም እነዚህ መፍትሄ ለማምጣት የሚያግዙ ጥረቶች ዘላቂ መሆናቸውን የሚያረጋግጡ መመሪያዎች መስጠት ያለበት መንግስት በመሆኑ ነው። የትኛውም ድርጅት ይህንን ለማድረግ ከወሰነና በመጨረሻው የመዘጋት እጣ ከገጠመውም በመንግስትም ሆነ በአጠቃላይ በሀገሪቱ ላይ ችግር ሊፈጥር ይችላል።
በማላዊ የሚገኙ አብዛኞቹ የህፃናት ማሳደጊያዎች የመንግስት እገዛ የሚሰጣቸው የግል ተቋማት ናቸው። እናም እንደ መንግስቱ ገለጣ የወላጅ አልባ ህፃናት ተንከባካቢ ተቋማቱን ስራ ከፍ ባለ ደረጃ ነው የሚመዝናቸው። ጀስቲን ሃሜራ የህፃናት ጉዳዮች መስሪያ ቤት ምክትል ዲሬክተር ናቸው።
እንዲህ አይነት ህፃናትን የሚንከባከቡ ተቋማት የሚያስፈልጋቸውን የማህበራዊ ጉዳይ ሰራተኛ በመቅጠር ሚኒስትሩ አብዛኛውን ጊዜ ህፃናትን ለመንከባከብና ጥበቃ ለማድረግ የተሰማሩ ተቋማት እንዲኖራቸው የሚጠይቀውን ተግባር በቀላሉ መወጣት ይቻላቸዋል።
ቺሊንጋ በበኩሏ እርሷን የመሰሉ በማላዊ ወላጅ አልባ ህፃናት የወደፊት ብሩህ ተስፋ ላይ የሚሰሩ ተቋማትና ወጥኖች በርክተው ማየት እንደምትመኝ ተናግራለች።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ በጠፈር ምርምር ትምህርት መርሃ ግብር ስለተመረቁ ኢትዮጵያውያን ወጣቶች ይነግረናል። በዩናይትድ ስቴትሱ ኤርስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋም ትብብር የተዘጋጀ የጠፈር ምርምር መርሃ ግብር የተሳተፉ አፍሪካውያን ወጣቶች በቅርቡ ተመርቀዋል። ፓዝዌይ ቱ ስፔስ የሚል መጠሪያ ልዩ መርሃ ግብር የመጀመሪያዎቹን ተማሪዎች ማስመረቁን አስመልክታ ቪኪ ስታርክ የላከችውን ዘገባ ቆንጂት ታዬ ታስደምጠናለች።
ከኢትዮጵያ፣ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ 300 የሚሆኑ ተማሪዎች ፓትዌይ ቱ ስፔስ የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሀሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራ ሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት መርሃ ግብር በመካፈሌ ኩራት ይሰማኛል ብለዋል።
ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል።
በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጡት የቦይንጉ የአፍሪካ ስራ አስኪያጅ ወደፊትም ይኸው አሰራር እንደሚቀጥል አመልክተዋል።
በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅጉ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብሩ ማሳተፍ በጣም አስፈላጊ ነው።
ህሊና ሙሉጌታና ሌሎቹም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ከአሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ህሊና ሙሉጌታ ነገር ግን እንደዚህኛው የወደድኩት የለም፣ ምክንያቱም በዚህ ፕሮግራም በንድፈ ሀሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎችም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ 3 ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ የምህንድስናና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግ እና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔትም አማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ከአሜሪካ ድምፅ የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ወደ መቀሌ ይወስድናል። ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በትግራይ ክልል እንደተስፋፋ ከተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት 3 ወራት ብቻ ከ482 ጉዳቶች በላይ የሕክምና አገልግሎት መስጠቱን የአይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። ብዙዎቹ ዝርፊያዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከትና በስለት በመውጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስን የሕክምና ቁሳቁሶችና የባለሙያዎች ቁጥር ላይ ጫና መፍጠሩን አመልክቷል። የመቀሌው ዘጋቢያችን አለም ፍስሐ የዚህን ጉዳይ ዝርዝር ይዟል።
በትግራይ ክልል ከሰሜን ኢትዮጵያው ጦርነት በኋላ ተስፋፍቷል ከተባሉት የወንጀል ተግባራት አንዱ ከሆነው የዝርፊያ ድርጊት ጋር በተገናኘ በሰዎች ላይ በሚፈጸሙ ጥቃቶች በየቀኑ ከ4-5 ለሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቀሌ አይደር ስፔሻላይዝድ ሪፌራል ሆስፒታል አስታወቀ። የሆስፒታሉ የህዝብ ግንኙነት አስተባባሪ አቶ ብርሃን ገብረ ሚካኤል ባለፉት 3 ወራት ብቻ 482 የዝርፊያ ጥቃት ተጎጂዎች መስተናገዳቸውን ለአሜሪካ ድምፅ ተናግረዋል።
ጉዳት የደረሰባቸው ወገኖች አያይዘን ደግሞ በኢመርጀንሲው የሶስት ወር ሪፖርትን ስናይ ነበርና የሚያዝያ ወር በወንድና በሴት ብለን የያዝ ነው። ወንድ 160 ሴት 23 አጠቃላይ 183 የግንቦት ወር ደግሞ ወንድ 115 ሴት 121 በአጠቃላይ 136 ሰኔ ወር ወንድ 138 ሴት 25 ድምር 163 አጠቃላይ ወንድ 413 ሴት 69 በአጠቃላይ 482 ሰዎች የጉዳት ሰለባ ሆኖ በአይደር እንደታከሙ ያመለክታል።
ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የህዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የሕክምና እርዳታ የተደረገላቸው የህብረተሰብ ክፍሎች በእድሜ በመካፈል አስረድተዋል።
ስለዚህ የእነዚህን እንትን ስናይ በእድሜ ከ9 ጀምሮ እስከ 70 ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከ27 እስከ 30 ያለውን እድሜ ነው የሚይዙት።
የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል።
ጉዳቱ ቀላል ከባድ የሚለውን በእንትኑ አንለየነውም፣ ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወዲያ ወደ ኦአር ይገባሉ። ሌሎቹ ወደ የለው የሚለውን ደህና አንድ ቀን ወይም በሰዓታት ታክመው የሚወጡበት ይለያሉ። በእንትን ግን አልለየነውም፣ በቁጥር አልያዝነውም። የሚጠቀሙበት በድንጋይ ተመተው የሚመጡ አሉ፣ በስለታማ ነገር ተመተው የሚመጡ አሉ፣ ተወግተው የሚመጡ አሉ፣ እንዲሁም በብረት ነክ እና አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሌሊት 7 ሰዓት 6 ሰዓት የሚመጣሉ።
ኪድ ተካ በአይደር ሪፈራል ሆስፒታል የሕክምና ማዕከል እገዛ እየተደረገላቸው ከገኘኋቸው ወጣት ታካሚዎች አንድ ነው።
እዛ ያሳለፍኩ እኔ እዛ እራት ሲበላ በልቼ እዛ ወደ ሱቁ ሲሄድ ሁለት ሰዓት ነው እዛ ሄድኩት። እዛ መንገድ ተጋኝተን እዛ ነው ማነ ሲለኝ እኔ ኪድ ነኝ ስለው እዛ ነው በድንጋይ መቶ ነው የሄደው። ሁለቱ ሰው የነበሩት እዛ በድንጋይ መቶ ነው እዛ ወደቁት። ከሀያ ደቂቃ ባል በቃ እንትንተሰረጉት ከዛ ወደ ህክምና።
ሰዎች በሰላም ሰርቶ መግባት እየተቸገሩ መሆናቸውን ይታወቃል ያሉት የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነት ንጋሲ በበኩላቸው የዝርፊያ ወንጀል አሁንም አሳሳቢ መሆኑን ይቀበላሉ።
ናይ ኢንፎርሜሽን ረኪኩም ዘለኹም ከሕክምና ማእከላትስ ምንም ተጋኒኑ ዝብል እምነት ሰብለ
አግኝታችሁ ያላችሁ መረጃ ምንም ተጋነዋል የሚል እምነት የለኝም እንደ ፖሊስ። ምክንያቱም በቁጥር ላይ አይደለን ማትኮር ያለብን። ቁጥር ሳይሆን በቃ ወንጀሉ አለ። ቅድም የገለጥኩት መደባደብ፣ ስርቆት፣ የግድያ ሙከራ አለ። ይህም በብዛት የሚፈጸም በወጣቶች የሚደርስ ነው። በ18 እስከ 30 አካባቢ እድሜ ያሉ ነው። ሆኖም በ2004 ዓ.ም ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማህበረሰቡ ላይ የሚደረጉ ጥቃቶች መጠን እየቀነሰ መምጣቱና መሻሻል መታየቱን ኮማንደር አንድነት ይናገራሉ።
ካፍ ናይ መጀመሪያ ዝነበረ ሁነታት 2014 ዝነበረ
ከመጀመሪያ 2014 ዓ.ም የ2015 ዓ.ም ከ2015 ዓ.ም ደግሞ የ2016 የነበረ ሁኔታ እየተቀያየረ መጥተዋል። አሁን እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው። በሞተኛ ስታይ 45 ወደ 46 ከመቶ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ። ቀጥሎ ሀንግ የምንለው አለ። አልፎ አልፎም የመግደል ሙከራ የሚደረግ አለ። ስለዚህ እዚህ ያለ ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17.1% ካለፈው 3 ወር ሲታይ ለውጥ አለ። በየጊዜው እየተበራከተ መጥተዋል የተባለውን የዝርፊያ ጥቃት መንስኤውን አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ ምልመላ ፍትሐዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልተኝነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀለ ከተማ ፖሊስ አዛዥ ኮማንደር አንድነትን ለእርስዎ የችግሩ መበራከት መነሻ ምንድን ነው ይላሉ በሚል ጠይቄያቸው ተከታይ ምላሽ ሰጥተዋል።
ወት ሓደ ነገር ባህል ዝግብኦ
አንድ ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህም አሁን የሆነ ነገር ማለት የትዕግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋነኛው ግን እኛ ባለመስራታችን የሚፈጠር ነው። ፖሊሱ በስነ ምግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የሚመራው መቀለ ከተማ እንዴት መቋጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይደር ስፔሻላይዝድ ሪፈራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃነ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታል በሚመጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውስን የህክምና ቁሳቁሶችና ባለሙያዎች ላይ አሉታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝና ለሚወልድ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል።
ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳቱ የሚደርሰው በተናጠልም የሚመጣሉ በቡድንም የሚመጣሉ። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛን አክምን የሚል እንትን ጫናም ስለሚያደርጉ ሰራተኛው ላይ ጫና ይፈጥራል። መድኃኒትም እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። 40% ግሉኮስ የሚለውን ጨምሮ ኢመርጀንሲ ላይ የለም። ሌላ ታካሚ በማከም ይልቅ እነሱም ጊዜም ይሻማሉ። ቦታም እንደዚሁ ጥበት አለው። የኢመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በዓላት ሲሆን ደግሞ እንደዚሁ ቁጥር በዛ የሚል ቁጥር ነው የሚመጡት። ስለዚህ አስቸጋሪ የሚያደርገው ይሄ ነው።
ራሱን የቻለ የግብረ ኃይል ፖሊስ በማቋቋም ዝርፊያ በብዛት ይፈጸምባቸው በተባሉ የመቀሌ ከተማ አካባቢዎች ሰፊ ፍተሻ እያካሄደ ከስርቀት ጋር የተያያዙ ንብረቶችን ማግኘቱን የሚገልጹት የከተማ ፖሊስ አዛዥ የርምጃውን ውጤት አስመልክቶ ሲገልጹ
አዘንግዕና ዘንጋዕናን ሕዝውን ኣብኡ ብዙሕ ይድብል ኣብታ ንሰርሐለና ስራሕ እየ ክዛረብ
ዘግይተነ ወይም ኣልዘገየንም ኣሁን ብዙ ኣለልም የሰራነው ያለነው ስራ ነን የምናገር ምክንያቱም የምንሰራው ስራ ኣለ እንደ ፀጥታ ተቀናጅተን እንደ አንድ ግብረ ሃይል መንግስት ኣውቀው የምንሰራው ስራ ኣለ የተለያዩ ልጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራሱ መንግስት የሚመራው ስራዎች እየሰራን ነው ያለ ነው። በዋናነት ለመቀለ ከተማ ፖሊስ ነው የሚመለከተው። የሚያግዙን አካላት አሉ። ከእነሱ ጋር ተራራተን የማጣራት ሂደት አስፈላጊ ሆኖ በመገኘቱ እያጣራን ነው። አጣርተን በጨረሽን ጊዜ መዝገባችን እንደሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን። የተረጋጋ የጸጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበረበት ሁኔታ እንመልሰዋለን ያሉት ኮማንደር አንድነት ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሃን መገናኛዎች ተጠቃሚዎች የጸጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንቢ በሆኑት ላይ በማትኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንግስትን በመጥቀስ ጊዜያዊ አስተዳደሩን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ፣ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። አለም ፍስሐ ለአሜሪካ ድምፅ ከመቀለ።
አለምን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የኢትዮጵያ ሴቶችና የፖለቲካ ተሳትፏቸውን ይቃኛል። ኢትዮጵያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይከራከራሉ። ኢትዮጵያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር በሀገሪቱ የታሪክ ሂደቶች ውስጥ ከፖለቲካው ትግል ተሳትፎ አመራር ሰጭነት ሚና እንደነበራቸው ያወሳሉ። ለራሳቸው መብቶች መከበርም ሆነ ለማህበረሰብ ለውጥ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየም የሚከራከሩ አሉ። ከዚህ ጋር በተያያዘ አስማማዋዬ ነው ቀጣዩን ዘገባ አስተናርተዋል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል፣ የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚገቡት። ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወውና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት ከመክፈል እስከ መታሰር ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አፈ ታሪኩ እንደሚነገረው ከሆነ የሰባም ድርሻ ጥበብ ፍለጋ የነበረው ሁኔታ በኢትዮጵያ አውድ መረዳት እንችላለን። እነ ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነ ሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸግራል። በአድዋን ጦርነት በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናትና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ19ኛው ክፍለ ዘመን በኋላ የዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፑላር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ከ19ኛው ክፍለ ዘመን ወዲህ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደ ማንኛውም ማህበረሰብ። ቀጥሎ ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱንም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነን አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ታሪካችን በስርዓቱ መዝገብ አለመቻላችን ፈተናችን ነው፣ ለዛሬም ችግራችን ይኸው ነው ያደረሰን እና በስርዓቱ መመዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በተጣመመ መልክ ቢሆን ባለፉት 50-60-70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነው እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙ እንግድ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አልመዘገበም እና አልተመዘገበም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሶ ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራ ነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌ የሚያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አትሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎሽ በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሑፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። ሶ እንደ ቀበብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 አመት የተጠና ጥናት ነው። የኛ በጣም ቁንጥልነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበር የዳሰስ ነው። የታሪክ ክፍተቱ ግን ከዚያ ያለፈ እንደሆነ ቀደም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው።
ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። ወደ ፓሪስ ኦሎምፒክ ስንመለስ የመብት ተከራካሪዎች ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እያፈናቀለ ነው ያሉትን የፈረንሳይ መንግሥት እርምጃ ነቅፈዋል። የዚህን ጉዳይ ዝርዝር አሉላ ከበደ ያስደምጠናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ወስዶ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት ዕድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም። ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማኅበራዊ መሠረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመምላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት መገባደጃ ይሁንላችሁ። መልካም ምሽት።